ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ ግንቦት 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በተት ተማሪዎች ጉዳይ እስካሁን እልባት እናደርገኛም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 20 ቀን 542 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? አርብ ግንቦት 20 ቀን 542 ቀናት አለፋቸው። በየሳምንቱ አርክ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የወያኔ ቡድን ላለፉት 30 ዓመታት
በየሳምንቱ አርክ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የወያኔ ቡድን ላለፉት 30 ዓመታት አካባቢያቸውን በቁጥጥር ስር አድርጎ በማነሳቸው ላይ ባደረሰው ጥቃት ምክንያት ተፈናቅለው የነበሩ የወልቃይት ጠገዴ የሲሲቱ ማራት ወላጆች ወደ አካባቢያቸው እየተመለሱ መሆናቸውን የዞኑ አስተዳደር አስታውቋል። የወልቃይት ጠገዴ ሲሲቱ ማራ ዞን አስተዳዳሪዎች በሰጡት መግለጫ ቀደም ብሎ በጎንደር ክፍለ ሀገር ስር የነበረው የወልቃይት ጠገዴ ሲሲቱ ማራ ዞን ስልጣኑን ተቆጣጥሮ የነበረው የወያኔ ቡድን ያለነዋሪዎቹ ፈቃድ አካባቢውን በግድ ወደ ትግራይ ክልል እንዲካለል ማድረጉን አስታውሰው ለምን ይሆናል ብለው የጠየቁና እርምጃውንም የተቃወሙ በርካታ ወገኖች በወያኔ መገደላቸው መታሰራቸውና መሰደዳቸውን ገልጿል። የአማራ ሴትና ባህል እንዲጠፋ ጫና ከመደረጉም በላይ ከ500,000 በላይ የወልቃይት ጠገዴ ሲቲቱ ማራ ተወላጆች ወደ ሌሎች የሀገሪቱ አካባቢዎችና ወደ ሱዳን እንዲሰደዱ ምክንያት ሆኗል ተብሏል። ወደ ሱዳን ከ30,000 በላይ የዞኑ ተወላጆች ተሰደው የሄዱ ሲሆን እስካሁን 1,100 የሚሆኑ የአካባቢ ነዋሪዎች ለበርካታ አመታት ከነበሩባት ከሱዳን ምድር ተመልሰው ኑሯቸውን እንደገና የጀመሩ መሆናቸው ታውቋል። ዞኑ ተፈናቅለውና ተሰደው በየቦታው የሚኖሩ የአካባቢ ተወላጆች ወደ ቦታቸው እንዲመለሱ ሁኔታውን በማመቻቸት ከፍተኛ ጥረት እያደረገ መሆኑን ገልጿል። የጉሙዝ አሸባሪዎች ወታደሮች ወደ ሰላማዊ ኑሮ ተመልሰዋል እያለ አካባቢውን የሚቆጣጠረው ኮማንድ ፖስት ተብዬ ከፍተኛ ፕሮፓጋንዳ በሚነዛበት በአሁኑ ወቅት በመተከል ዞን የአሸባሪዎች ጥቃትና ግርያ ያላቆመ መሆኑን ከቦታው ከሚደርሱ መረጃዎች ማወቅ ተችሏል። ግንቦት 18 ቀን በፋዌ ወረዳ አንድ የአማራ ተወላጅ በእርሻ ሳላ ያለ በጉሙዝ ታጣቂዎች በጥይትና በቀስ ተወክቶ በአሰቃቂ ሁኔታ ህይወቱ ያለፈ መሆኑን ከተገኘው መረጃ ማወቅ ተችሏል። ከዚህም በተጨማሪ በዚሁ በመተከል ዞን ፋዌ ወረዳ ከብት ሲጠብቅ የነበረን አንድ እረኛ አሸባሪዎች በቀስ ተወክተው በከባድ ሁኔታ ካቆሰሉ በኋላ ከብቶቹ ዘርፎ የሄዱ መሆናቸውን የአካባቢው ነዋሪዎች ተናግረዋል። ሰሞኑን የሱዳን ታጣቂዎችና የቅማንት ቡድን አባላት ናቸው ተብለው የሚጠረጠሩ ኃይሎች ወሰን ጥሰው በመግባት ጥቃት ያደረሱ መሆናቸውን ጉዳት የደረሰባቸው ባለሀብቶች ለዜና ተቋሞች ገልጸዋል። ባለፈው እሁድና ረቡዕ ዕለት የሱዳን ወታደሮችና በሱዳን የሚረዱ የቅማንት አሸባሪዎች ቱመት መንዶካ በሚባል ቦታ ላይ ግምቱ በወል ያልታወቀ ንብረት መዝረፋቸውና የተከረውንም ማቃጠላቸው ታውቋል። የሱዳን ኃይሎች በርካታ የኢትዮጵያን ለም ቦታዎች ወረራ አድርገው መያዛቸው የሚታወቅ ሲሆን ከዚህም ወዲያ በተለያዩ ግዛት ወደ ኢትዮጵያ ግዛት የገቡ የአርሶ አደሮች ንብረት ሲዘርፉና ሲያወድሙ መቆየታቸው ይታወቃል። አገዛዙ እስካሁን ድረስ እንኳን የተወሰደበት መሬት ሊያስመልስና የዜጎችንም ደህንነት ሊያስከብር አለመቻሉን ህዝቡን በእጅጉ አስቆጥቶታል። ባለፉት ሁለት ቀናት ጎንደር ውስጥ በቅማንት አሸባሪዎችና በልዩ ኃይል መካከል ለረጅም ሰዓታት የፈጀ የተኩስ ልውውጥ መካሄዱንም ምንጮች ገልጸዋል። በሌላ በኩል አልፋሽካ የተባለውን የወሰን አካባቢ አስመልክቶ ኢትዮጵያንና ሱዳንን ለሚያነሱት ይገባኛል ጥያቄ የቱርክ መንግስት ለማስታረቅ የሚፈልግ መሆኑን ገልጿል። ይህ የተገለጸው የቱርክ ምክትል ፕሬዝዳንት ሱዳንን በጎበኙበት ወቅት ሲሆን ቱርክ በአልፋሽካ ጉዳይ ኢትዮጵያንና ሱዳንን ለማስታረቅ ምን አይነት መፍትሄ እንዳላት አልተገለጸም። ቀደም ብሎ የተባበሩት አረብ ኤምሬት በአካባቢው የሱዳንና የኢትዮጵያን ባለሀብቶች በጋራ የሚያለሙበት ሁኔታ በርካታ ገንዘብ በመዋለ ንዋይ መልክ ለማፍሰስ የገባችውን ቃል ተቀባይነት ባለማግኘቱ የሳበችው መሆኑም ይታወቃል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዴሞክራሲ አዘጋጆችና ለኢትዮጵያ አንድነት በጽናትና በልበ ሙሉነት እየታገላችሁ ለምትገኙ ሁሉ ልባዊ ሰላምታዬን ላስቀድም። ይህን ደብዳቤ የጫርኩ ወገኖቼ በግፈኛ ጽንፈኞች በዘግናኝ ሁኔታ እየተጨፈጨፉና ከመኖሪያቸው እየተፈናቀሉ መሆናቸውን በአይነ ህሊናዬ እያየሁ እያነባሁ እየተቆጨሁ ትኩስም ባዎችን መቆጣጠር እየተሳነኝ በሲቃ ተንሰቀሰቅ። በምን አይነት አፍዝ አደንግዝ ጋግርት እንደተያዘን ላስብልና ያቀተኛል። የምስኪን ንጹሃን አማራዎች በመጠነ ሰፊ ጭፍጨፋ ደማቸው እየፈሰሰ የሰራ ካላቸው በስለት እየተቆራረጠ የነፍሰ ጥሮች ማህፀኖች እየታረዱ አስከሬኖች በጅምላ መቃብር እየተከተቱ ባለበት ምስኪን አማራዎች ጎጆቻቸውን ተዘግተውባቸው ቤቶቻቸው በእሳት እየተለኮሱ እንደ ጧፍ ነደው ያለቁ ባለበት ቤተክርስቲያኖች በከባድ መሳሪያ እየፈረሱ በእሳት እየጋዩ የኛ ልቦቻችንና ልቦናችን እንደ አለት እየተጠረበት እንደ በረዶ የቀዘቀዘበት ምክንያትን ማወቅና በየተከሻዎቻችን የተጫኑብን ምርጎች ማሽቀንጠር የግድ ይለናል። ባለፈው ይህን አረመኔ ድርጊት በቀጥታ እየፈጸመና ያስፈጸመ የሚገኘው አረመኔ የኦሮሞ ጽንፈኞች በቁንጮነት የሚመራው ራሱን ብልጽግና ያለሚጠራው ቡድንና በየጊዜው እንደ እባብ ቆዳውን የሚገለፈፈው ኢዜማ የተባለው ጸረ ኢትዮጵያ ቡድን በአሜሪካ ያደረጉት ሰልፍ አንገቴን አስደፍተውኛል። በእንዲህ መሰል ለተገፉ ድምጽ ለማሰማት በሚደረጉት እይንቶች ለመሳተፍ ሚዛኑ በግፍ የፍትህ ይያሉ የሚጮሁ በግፍ እየፈሰሱ የሚገኙት ዋይ ዋይ የሚሉ የሲቃ ድምጾች ናቸው። ዛሬም የእናቶችና የእህቶች የተሳትፎ እጅግ የሳሳ መሆኑ እንዴትነቴና እናትነቴ ተሰምቶኛል። የህፃናት መታረድ የማህፀን መታረድ ካልተሰማ ሌላ ግፍ ይሰማናል ብዬ ማሰብ ይከብደኛል። እኔ የዚህ አረመኔያዊ ጭፍጨፋ እና ግፍ ፈጻሚና አስፈጻሚ ራሱን ብልጽግና ያለ የሚጠራው ፋሽስታዊ ቡድን ነውና ሊወገዝ ደግሞ ደጋግሞ ሊኮነን የግድ ነው ላለው። እስከመቼ እንደ ከብት በመንጋ እየተደናበርን ሽመለጨበጠ ወጠጤ አንገቶቻችንን አዘንብለን ወገኖቻችንን በግፍና ሳርዳለን? እስከመቼ በእሳት ነበልባል ወገኖቻችንን ነፍሰ ጥሮችን ህፃናትን ካህናትን አረጋውያንን ኮበሌዎችን ወዘተ ባረመኔዎችን እናስገድላለን? እስከመቼ ከሀገር ገዳዮች ከሀገር በላቾች እስከመቼ የሻቢያ ፋሽስት ኢሳያስን ማውገዝን ፈራ ተባ የምንለው? እስከመቼ ዘረኛው አገዛዝን ለማውደም የማንደራጀው? እስከመቼ እኛ እየተራብ ህዝብ እየተራበ ዘረኛ ጉማሬዎችን የምናደልበው? እስከመቼ ኦርቶዶክስ ተዋህዶ አገርናት እያሉ ዞር ብለው ካህናትን ሲጨፈጭፉ ቤተክርስቲያናትን ሲያፈርሱ ሲያቃጥሉ ማውገዝ የሚያቀተን? እስከመቼ እንደ ኢሃፓ አካፋን አካፋ ዶማን ዶማ ለማለት በፍርሃት የምንደናበረው? እስከመቼ ከደም ቢዶሎ ታፈነው መዳረሻው የጠፋው ተማሪዎችን ያሳፈነው የአረመኔው ወጠጤ ኮሎኔል ቡድን በትግላችን የምንወጥረው? ላለፈው ንዝህላልነታችን ተላላነታችን ግድየለሽነታችን እንደ መንጋተብት በደመ ነፍስ በመነዳታችን በርካታ አስከበቾችን እያነሳን በአዲስ መንፈስ አገራችን ላይ የተደቀነውን ሴራ ለመመከትና ለማክሸፍ በቁጭት እንነሳ። ዛሬ በሩቅ ማህፀኗ ለታረደው እህት ድምጽ መሆን ያቃተን ነገ በቅርባችን ወይም በባሰ ሁኔታ ባራሳችን ላይ መድረስ እንደሚችል አስበን አገር ማዳን ማለት ወገንን መታደግ ማለት ነውና ዘረኛውን አገዛዝ ለማስወገድ ቆርጠን እንነሳ። ዋይ ዋይ የሚሉ የህፃናትና የእናቶች ድምጾች ራስ ሊነሱን ይገባል። በተለይ ሴት እህቶቼ እና እናቶቼ ለፈሰሰው ደም ማንባት ብቻ ሳይሆን ወገባችሁን እየታጠቃችሁ በምትችሉት መንገድ ሁሉ እንድትታገሉ በታረዱ ማህፀኖች በተበለቱ ህፃናት ጠንክራችሁ እንድትነሱ እጣራለሁ እማጸናለሁ። ንሽዋ ትርሲት ከበቅሎ ቤት አዲስ አበባ።
ይድረስ ለፍዶሰ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም አድማጮች እንደምን ሰንብታችኋል? ፍኖቶች ጊዜውና ቦታው ካላችሁ ይቺን አጭር መልእክቴን እንድታስተላልፉልኝ በትህትና ጠይቃለሁ። በኢትዮጵያና በኤርትራ መካከል የተፈጸመው በቅጡ ያልተከናወነ ጋብቻ ያልተሳካ ፍቺ መዘዙ ገና መሆኑን በሰፊው እያየነው ነው። አንድ የነበረው ህዝብ ጠመንጃ አምባገነኖች ከፈሏቸው። በጥንት ስማ ባህረ ነጋሽ በጣሊያን የወጣላት ስም ኤርትራ በኢትዮጵያውያን ላይ ብቻ ሳይሆን በኤርትራም ህዝብ ላይ ያመጣው ችግር ወደፊትም የሚያመጣውን ችግር መተንበይ ሮኬት ሳይንቲስት መሆን አያስፈልግም። የረጅሙን ዘመን ማለትም በኦቶማን ኢምፓየር በግብጾች በጣሊያኖች በእንግሊዞች የደረሱትን ግፎች ትተን አሁን የቅርብ ጊዜውን የባደሜው ጦርነት ጀምረን ብናይ የኢትዮጵያ ህዝብ የኤርትራ ህዝብ እያጨረሰ ነው ያለው። በባደሜ ጦርነት በሁለቱም ወገኖች በትንሹ 100 ሺህ ህዝብ በላይ አልቋል። ወያኔም በኤርትራ ህዝብ በደል ፈጽሟል። አሁንም ደግሞ ሻቢያ በግላጭ በትግራይ ህዝብ ላይ ሪቬንጅ በቀል እየወሰደ ነው። መጀመሪያውኑ ወያኔና ሻቢያ እጅ ለእጅ ተያይዘው ብዙ ኢትዮጵያውያንን በመግደል ሻቢያ አስመራን ወያኔ አዲስ አበባን ያዙ። እከክሊል ከክል ተባብለው ብዙ ግፍ ፈጸሙ። ብዙም አመት ሳይስቆጥሩ ህዝባቸውን ማገሉት። ለጊዜውም ቢሆን ወያኔ አሸናፊነት ጦርነቱ አለቀ። ሻቢያም ጊዜውን ጠብቆ ወያኔ በህዝብ ትግል ጥግ ስትይዝ ሻቢያ ጊዜውን አግኝቶ የሰሜን ህዝባችን በጅምላ በመጨፍጨፍ ላይ ይገኛል። እኔ ለወያኔም ሆነ ለሻቢያ ቢተላለቁ ችግር የለብኝም። የሚከፋኝ ንጹሃን የትግራይ ወይም የኤርትራ ህዝብ በከንቱ ሲያልቅ ነው የሚከፋኝ። ዛሬ ጊዜው አገኘሁ ብሎ ሻቢያ ሲዋርክ ነገ እሱ ተረኛ እንደሚሆን አልተራጠረም። ታዲያ መቼ ነው መቆሚያው የሚኖረው? መፍትሄው አሁንም በሁለቱ ህዝብ እጅ ነው። አምባገነኖችን አስወግዶ በዲሞክራሲያዊ መንገድ ለአንድም ለሁሉም መፍትሄው መፈለግ ብቻ ነው። አለበለዚያ ሁልጊዜ እየተላለቁ መኖር ነው። ለዚህ ነው በቅጡ ያልተከናወነው ጋብቻ ያልተሳካው ፍቺ መዘዙ ብዙ ነው ሲሉ ደብዳቤያቸውን ያደረሱልን አማቾ ደድገባ ከሃሚልተን ኦንታሪዮ ካናዳ ናቸው።
ተወዳጅ ለሆናችሁ ፍኖቶች እና እንዲሁም አድማጮች ሰላምታ ይድረሳችሁ። ወደ ፍኖቶች ሀገራችን ግማሽ ሰው የሆኑ አምባገነኖች እየተፈራረቁ ለግማሽ ምዕተ ዓመት የዜጎቿን ደምና እንባ ያለማቋረጥ የሚያፈሱባት ምድር ሲሆን ሆናለች። በዚህ አስከፊ ዘመንም ብዙ ብርቅዬ ልጆቿን ያጣችውን ያህል ለደመነፍስ ፍላጎት የሚገዙ ብዙ ህሊና ቢስ ዜጎችም የዛኑ ያክል ፈልተውባታል። ነፍሰ በላው መንግስቱ ኃይለ ማርያም በመተረላቸው ትውልድ ወያኔ የሚባል የጎሳ ደዌ ተተክቶ እሱም ሲያልፍ እንዲሁ በዘር ቀሳፊው የኦሮሞማ መንጋ ሀገሪቱ ሰፊ የጅምላ መቃብር ቦታ ሆናለች። ኦሮሚያ ግዛትን አገዛዙን ማለት ነው ያልተቀበለ መሬቷን አይረግጣትም ብሎን ነበርኩ ኮሎኔሉ ሳሚ ነው የጠፋ እንጂ። ውድ ፍኖቶች እንዲያው የተሰማኝን ብስጭት ልበለው ወይም ቁጭት አላውቅም ለማጋራት ያህል እንጂ ወገኖቻችን ላይ የሚደርሰውን ግፍና ሰቆቃማ እንኳንስ የኔ የተራው ሰው ቃላት ላወቁና ለበቁ ለህቃንም ይከብድ ይመስለኛል። የዚህ ሁሉ ዘግናኝ ፍጅት ባለቤት የሆነው ኮሎኔሉ ዙሪያ ተሰባስበው ስለት የሚያቀርቡለት ባንዳ አጫፋሪዎቹ ባንድ በኩል ሌሎች ከዚሁ ስርዓት ወይም ከባዕዳን ተጠቃሚ ሆነው የሚቀባጥሩትና ከገዳዮቹ የባሰ የሚያቆስሉን ሆዳሞች በሌላ በኩል ይገኛሉ። እናም ከሰሞኑ አሳዛኝ ከሆኑ ትዝብቶች መካከል ያ የምናውቀው ያድዋዎቹ አገልጋይ የኮሎኔሉ ተላላኪ ደመቀ መኮንን ክብራችንን መውሰድ አይቻልም በሚል አሜሪካኖችን ሊገስጽ መከጀሉ ባስቂኝ ትወና የሚተዳደሩትን ስራ ለመሻማት ነው ወይንስ ሲንጋፖር ዶክተርነት ብቻ ሳይሆን ጥርስም መሸጥ ጀመረች አሰኝም? ኮሎኔሉ ሳይጠራው አቤት ሳይልከው ወዴት በማለት የሚታወቀው ዳንኤል ክብረት አብይን በኢትዮጵያዊነት ጽዮን ተራራ ላይ ከሰቀለ በኋላ የኮሎኔሉን ተቃዋሚዎች ባካችሁን ከዚህ ከደረስንበት ከፍታ ላይ እንድንወርድ አታስገድዱን ወይም ከዚህ ካለንበት ከፍታ መውረድ አንፈልግም በማለት ሲያስፈራራ ነበር። ወይ ዘንድሮ ምን የማይሰማና የማይደረግ ነገር አለ? ለነገሩ ከሁለቱም ብልሾች ከዚሁ የተለየ አይተበቅም። ብዙ የሚተበቅባቸውና ሳቅና ቁም ነገርን አጣምረው በመተወን የሚታወቁ ግን ያለ ሐፍረት ለመለስ ያለቀሱ የኪነ ጥበብ ባለሙያዎች እንደታዩት ሁሉ አቶ በዘመኑ ቋንቋ አርቲስት መኮንን ለአከስ መነካቸው መቼም እሳቸውም ጻፉት ሌላ ለውጥ ያመጣል በያናም ነው። ባንድ ሸብረብ በሚል ሰሞኑን የተጀመረ አስቂኝ የቴሌቪዥን ፕሮግራማቸው ከመንግስቱ ኃይለ ማርያም ጋር ሸብረብ ለማለት ሲጠቀሙበት ማየቴ በጣም ያሳዝናል። አገራችን የሞትላትን ዳግም የሚገሉና ገዳዮቿን የሚያወድሱ በየተቋሙ ተሰግስገው ትውልድን የሚበክሉ መብዛታቸው አገራችን ከገባችበት ቀውስ ለመውጣት ፈተናዋ የበዛውም ለዚህ ነው። እኒህ ሰው በዚህ ሙያቸውና እድሜያቸው ሐረሪ ፈርጥጦ የተደበቀውን ጭራቅ በጀግንነትና ሀገር ወዳድነት አግዝፈው ለታዳጊዋ ሲሰብኩ መስማት እጅግ ያሳዝናል። በዛሬዎቹ የዜጎች ሬሳ በግሬደር ወደ ጉድጓድ መግባቱን ያማረሩ መስለው በሌላ በኩል የመንግስቱን የጅምላ ጉድጓድ ያላዩ ሲመስሉ ግድያው ሳይሆን ያሳዝናቸው በእነ መንግስቱ እጅ አለመሆኑ ብቻ ነው። ጉዳዩ አንድ ወታደራዊ ፋሽስት አንድ የተማረ ወጣት ትውልድን መጥሮ ለአድዋዎቹና ለቄሮ ጅቦች አሳልፈው ሰጥቶን የሄደውን ቡከን የኢትዮጵያ ጀግና በሚል ኪነጥበብን በደም ለተጨማለቁ ማውደሻ ማዋል በጣም አሳፋሪ ነው። አረ እየተስተዋለ በመጨረሻም ወደ ወዳጅ መንደር በቅልበልና በሀገራችን ዘረኛው የኮሎኔል አገዛዝ እያደረሰ ያለውን የዘር ማጥፋትና የዘር ማጽዳት ወንጀል በማጋለጥ በመገናኛ መድረኮች በፍኖተ ዲሞክራሲም ጭምር በተደጋጋሚ እየቀረቡ ለኢትዮጵያውያን አስፈላጊ የሆኑ መረጃዎችን ሲያስደምጡና ሲያስተምሩን የቆዩት የቀድሞ የደህንነት ባለሙያ አቶ አያሌው መንገሻን በማመስገን ልጀምርና በማስከተል ግን ቀደም ሲል ወደ ነበራቸው አቀራረብ እንዲመለሱ ምኞቴ ነውና ሰሞኑን ሁለት የህብር ሬዲዮ ባስደምጧቸው ቃለ መጠይቆች ላይ የሰጧቸው አስተያየቶች ግን አሳሳቢ ሆነው አግኝቻቸዋለሁ። አንደኛው በሀገር ውስጥ 6 ነጥቦች በማውጣት እንቅስቃሴዎች እያካሄድን ነው ቃል በቃል ላይ ሆነ ይችላል ከውጭ ወደ ውስጥ በሚደረግ አመራር ተመሳሳይ እንቅስቃሴዎች የሚደረጉ ያሉ በሚመስል ህዝብን የሚያዘናጋና ቀቢጸ ተስፋ በሚጋብዝ መልክ ማቅረብ ሲሆን ሁለተኛው በዚሁ በህብር ሬዲዮ ቃለ ምልልስ የውጭ ጣልቃ ገብነትን ሰላም አስከባሪ ኃይል የተባበሩት መንግስታት መግባት አለበት በሚል አስተያየት መስጠት ይህን ያህል የሚቆጣጠሩት ሀገሮች ራሳቸው የችግሩ አንድ አካል መሆናቸው እየታወቀ አሜሪካኖች ለትግራይ ብቻ ሳይሆን የአማራው መልኪት ያሳስበናል ብለዋል በማለት ለ30 አመታት በአማራው ላይ ሲካሄድ ለቆየው እልቂት ጆሮ ያልነበረው ሀገር አሁን እንዴት ነው ወያኔ ሲጠቃ የተዘነዘረውን ቃል እንዳለ መውሰድስ ከምን የመጣ ነው? አቶ አያሌው በመጨረሻ ህዝብ አሸናፊ መሆኑን አይተራጠሩ። በነስተይት ተጨማሪ ውስብስብን ከመጋበዝ ይልቅ ባኮን ወደ ነበሩበት ይመለሱና ለሀገሩ ወገኖ የተለመደ መረጃን በመጠቆም ቢቀጥሩ መልካም አስተዋጽኦ ነው ወላለሁ። ውድ ፍኖቶች ለሰጣችሁኝ ድል ምስጋናዬን ያቀርብኩ ቸሪክ ተመን ለሰናበታችሁ በኃይሉ ግርማ ከሰሜን አሜሪካ።
እንደምን ሰነበታችሁ ውድ የፍኖተ ሬዲዮ ተከታታዮችና የስርጭት አዘጋጆች። የአዘጋጆቹንና የአድማጮቹን ህዝብ ጥናት እንዳደንቅ ይፈቀድልኝ። ይህችን ደብዳቤን ደግሞ ለህዝብ ጆሮ እንድታደርሱልኝ ስል በአክብሮት እጠይቃለሁ። ስንቴ እንታለል። የኢትዮጵያ ህዝብ ጀግና ነው፣ ታማኝ ነው፣ ሰው አፍቃሪ ነው፣ ለሰው አዛኝ ነው፣ አስተዋይ ነው፣ ሩሩ ነው፣ እንግዳ ተቀባይ ነው፣ በዘረኝነት የማያምን ነው፣ አገሩን የማያስደፍር ነው። አሁን ብዙሃኑ የኢትዮጵያ ህዝብ እነዚህን መልካም ባህሪያቶች የተላበሰ ነው። ታዲያ ጥቂት ወገበ ሰባራ ሞራለ ብልሹና ከአገርና ከህዝብ ይልቅ ወዳቸውን ብቻ የሚያስቀድሙ ስለመኖራቸው መከራከር አይገባንም። ምክንያቱም አባባሉ ሀቅ የተላበሰ ነውና። ነገር ግን አሁን ላይ ቆመን በሀገራችን ላይ የሆነ ያለውን ስናስተውል ቀድሞ ስለ ህዝባችን የመሰከርነው ሁሉ የተቀየረ መስሎ እየታየ ነው። አይዞህ እንደዚህ አታስብ ወገኔ፣ ህዝብ አይደለም በህዝብ ላይ የተነሳው። ህዝቡ እየታመሰ ያለው በጥቂት ከሃዲ የዘር ድርጅቶችና በራሱ በዘር ላይ በተመሰረተው መንግስት ነኝ ተብዬው ነው። የኢትዮጵያ ህዝብ ቁጥር ወደ 120 ሚሊዮን እየገሰገሰ ሲሆን ከዚህ መጠን ውስጥ ህዝብን የሚያምሰው በ10 ሺህ መቆጠሩ እጅግ በጣም ያጠራጥረኛል። ይህ እውነት ሆኖ እያለ ግን ባለመተባበራችን የተነሳ ጠላቶቻችን ፍልታችንን እየፈተሹ ያጠቁናል። ህዝቡ ቆርጦ ከተነሳ ግን ጠላቶቹን ለማንበርከት የሚያግደው አንዳችም ኃይል አይኖርም። ምናልባት የተቸገርነው ወዳጅና ጠላቱን ከመለየቱ ላይ ይመስለኛል። ወይም ጠላቶቻችንን ወዳጅ እያደረግን ወዳጆቻችንን ደግሞ ጠላት እያደረግን በተሳሳተ መንገድ በመጓዛችን ነው። እየገደሉን የነበሩትንና አሁንም እየገደለን ያለውን አምባገነን መንግስት እንደ ወዳጅና የህዝብ ደጋፊ አድርገን በመቁጠራችን የመከራ ዘመናችን ማብቂያ አጥቷል። አሁን ይህ አመለካከታችን አልተቀየረም። ከመንግስት ተጠግተው ግን ተቃዋሚ ነን ያሉትን እንደ ግንቦት ሰባት አይነት ዛሬ ደግሞ ኢዜማ መሰል አስመሳይ ድርጅቶች እንደ እውነተኛ ተቃዋሚ ድርጅቶች አድርገን ማየታችን ስህተት መሆኑን ማመን አለብን። ብልጽግና ፓርቲ ራሱን ሊያበለጽግ እንጂ ለደሃው ህዝብ እንዳልቆመ ገና አልገባንም። የዛሬቱ ኢትዮጵያ ጉዞ የተሰናከለው በፋሽስቱ ደርግ ነው ስንል 50 ዓመት ልንደፍን ነው። ደርግ የህዝቡን አብዮት ከቀማበት ያቺ ያልታደለች ቀን ጀምሮ የህዝቡ ጥያቄዎች እስከዛሬ ድረስ አልተመለሱም። መሬት ላራሹ ስንል ደርግ ጥያቄውን አወላግዶ መሬትን ለመንግስት አስረከበ። ጊዜያዊ ህዝባዊ መንግስት ስንጠይቅ ጊዜያዊ ወታደራዊ መንግስት የሚል ግን የገዢ ቡድን አሰፈረብን። የህገ መንግስት መለወጥ ጥያቄ ስናቀርብ ደግሞ በምላሹ መያዣና መጨበጫ የሌለው ፋሽስታዊ ህገ መንግስት የሰጠን። ዲሞክራሲ ያለ ገደብ ለመላው ህዝብ ስንል ዲሞክራሲ በገደብ የሚል ምላሽ አገኘን። ያለፈው አልፏል፣ ቢያልፍም ግን ለዛሬው ትምህርት ስለሚሆነን ልብ ማለት ይገባናል። ስህተቶቹን ላለመድገም ልብ ማለት ብቻ ሳይሆን የተኮላሹትን መሰረታዊ መፈክሮቻችንን አንስተን ተግባራዊ ማድረግ ይጠበቅብናል። ደግሞም ይቻላል። በደርግ የተጀመረው የአብዮት ወይም የለውጡ ቅልበታ በወያኔዎቹ ተንቦራቁ ቀጠለ። ማቆሚያ ያጣው ይህ የአብዮት ቅልበታ አፍቃሪ ካፒታሊስት በሆነው በብልጽግና ባለተረኛ ድርጅት ተሰለፈ። በብልጽግና ፓርቲ ደግሞ በእኛ እድሜ በኢትዮጵያችን ሊከሰቱ አይችሉም ያልናቸውን እኩይ ድርጊቶች ሲፈጸሙ እያየን ነው። ከደርግ ወያኔ ይሻላልን አልፈን ከወያኔ ብልጽግና ይሻላል ከሚል ዘመን ላይ ደረስን። ባለተራዎቹማ ስለ ኢትዮጵያ እየዘመሩ በተግባር ግን ህዝቡንና አገሪቷን አንጦሮጦስ እየከተቷት እያየን እንገኛለን። ኢትዮጵያን ለማዳን ከጠባብና ከተገንጣይ ድርጅቶች ጋር አንተባበር የሚለው ግንቦት ሰባት ወይም በዛሬ ስሙ ኢዜማ የሚባል አካይስት ድርጅት ለማስተናገድ በቃን። ብሔርህ ወይም ዘርህ ተደፍሯልና በመሰረትኩልህ የዘር ድርጅት ውስጥ ተቀላቀል የሚል በበረከቱበት ጊዜና የመጣብን መንግስት ተብዬው ቀጣፊና አጭበርባሪ በሆነበት ጊዜ ለህዝብና ለሀገር የቆመ ሀቀኛ ድርጅትን ሰልፍሎ ማግኘት ሊያስቸግር ይችላል ይሆናል፣ ወይም በቀላሉ ማግኘት አስቸጋሪ ሊመስል ይችላል። ነገር ግን ህዝብ ሆይ ላለፉት 48 ዓመታት ለሀገሩና ለህዝቡ ሲል ከባድ መስዋዕትነትን የከፈለው ኢሃፓ ሁሌም ከጎንህ አለ። ድርጅቱ የጠላቱ ብዛት በርካታና ጉልበትም ያላቸው በመሆኑ ከጥቃታቸው ለመሰወር ሲል የሚያካሂደው ትግል የህቡ ወይም የድብቅ ነው። አሜሪካንና ሌሎቹም ሀያላን መንግስታት አይፈልጉትም። አስመሳይ ድርጅቶችን ስለሚያጋልጣቸው ክፉኛ ጥላቻ አርግዘውበታል። የሚመጣብን መንግስት በሙሉ ወደ ስልጣን ጉብ ከማለቱ በፊትና ከተረጋጋም በኋላ የማያባራ ጦርነትን ይፈቱበታል። ግብጽ፣ ሱዳን ሻቢያና አፍሪካ በቀል ጠላቶች ናቸው። ህዝብ ግን የኢሃፓን ውለታ ያውቀዋል። አስቸጋሪ ቢሆንም ድርጅቱ ከህዝብ ጋር የሚያደርገውን ጥምረት ማስፋፋት አለበት የሚለምነተ ጥምነቴ ጠንካራ ነው። ሀገሬን ወዳለው የሚለው የዲያስፖራ ኗሪ ኢትዮጵያውያን ደግሞ ኢሃፓን በገንዘብ ማገዝ አለበት። ጊዜ እንስጣው የሚለውን ለበጣ ማን ነው የማያውቀው? ለበጣው የተጀመረው በእንዳልካቸው አጭር እድሜ መንግስት ነበር። ህዝቡ ለእንዳልካቸው ዘመን ጊዜ መስጠት ንጉሱን ወደ ስልጣን የማምጣት ዘዴ ነው በማለት ጥያቄውን አልተቀበለውም። በደርጉ የመጀመሪያ ዘመን ይህ የጊዜ እንስጣው አባዜ ታይቶ ነበር። ወያኔ ጊዜ ደግሞ ልጆቻችን ናቸው ጥቂት ጊዜ እንስጣቸውና እንያቸው ተብለን ነበር። ዛሬ ደግሞ ከዚህ ታምረኛ መሪ የተሻለ የትም አይገኝምና ጊዜ እንስጣው የሚለው የማሞ ቂሎ ጨዋታ ተውባና ቀለም ተቀባብታ ብቅ ካለች ቆይታለች። በየቀኑ በሀገርና በህዝብ ላይ የሚካሄደው ጥፋት እየጨመረ ይኸው ሶስተኛ አመቱን ልንደርስ ተቃርበን ጊዜ እንስጠው ማለት ምን ማለት ይሆን? የአማራ ድርጅት አዋቀው በየአካባቢው አማራው እንደ ዶሮ ሲታረድ እየታየ ያለውን መንግስት ተጠያቂ ከማድረግ በመሸሽ ያስተካክለዋልና ጊዜ እንስጠውን ማለት ምን ማለት ይሆን? ኦነግን የማያፈቅር የኦሮሞ ተወላጅ ቁጥር እጅግ ከፍተኛ ነው። ኦነግ ለ60 አመት አለው ሲል ብንሰማም እዚህ ግባ የሚባል ስራ ለኦሮሞ ህዝብ ሲሰራ አላየንም አልሰማንም። እንዴት ተደርጎ ነው 2000 ሰራዊት አለኝ ያለው ኦነግ እንዲህ ኢትዮጵያን ማስተራመስ የቻለው? በውን በወያኔ ድጋፍ ወይስ በብልጽግና ድጋፍ? ይህ የማይረባ ኦነግ ዛሬ ሰምተን ለማናውቀው ያገዳደል ዘዴ አማራውን እየገደለ ያለው ምናልባት ኦነግ ህዝባዊ መሆኑ አይቀርምና ጊዜ እንስጠው የሚሉ የሚጠፉ አይመስለኝም። ለኢትዮጵያ አንድነትና እድገት አሜሪካንን እንደፈጣሪ የሚያመልኩ ኢትዮጵያውያን ከማስገረም አንስተው ያናድዱኛል። አሜሪካ የኢትዮጵያ ወዳጅ የሆነችበትን ጊዜ ለማግኘት መጽሐፎች ባገላብጥ መልሱን ማግኘት አቅቶኛል። በጣሊያን ጦርነት ወቅት አቅሟን የማታውቅ እንዳሉን ግን ሰምቻለሁ። ወያኔን ለስልጣን ያበቁት አሜሪካኖች ስለመሆናቸው አልተደበቀም። ከስልጣናቸውም እንዲለቁ ጫና እንዳደረጉባቸው እናውቃለን። ባለተረኛውን ወደ ስልጣን አምጥተው ዛሬ ደግሞ እያንገዳገዱት ይገኛሉ። ማንገዳገድ ሳይሆን ገፍተሩት ጣሉት ማለቱ የተሻለ ነው። ምናልባት ለአሜሪካን መንግስትም ደስ እስኪሆን ጊዜ እንስጠው ይሆን? ምርጫ 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 ከብልጽግና እስከ ኢዜማ እየተዘፈነለት ይገኛል። የምርጫ ወሳኝ ነው ይሉናል። በደርግ ጊዜ በወያኔ ጊዜ ከነበረው ያውኑ ምርጫ ምንድን ነው ልዩ የሚያደርገው? ብልጽግና እንደሚያሸንፍ እየታየን አይደል? አብይ እንደሚመረጥ በርካታውያን ቦታ ብልጽግና እንደሚያሸንፍና ለማስመሰል ለኢዜማ ጥቂት ወንበሮች እንደሚለግሱ ማን ይስታል? የደርጉ ኢሰፓ የሆነው መንግስቱ ያለ ጥርጥር እንደሚመረጥ የወያኔ ይሄ አዲጉ መለስ ያለ ጥርጥር እንደሚያሸንፍ አናውቅም ነበር። እንዲያው ለመጠየቅ ያህል እንጂ መቼ መልሱ ጠፍቶን ግን እንዲያው ለነገሩ ስንቴ እንታለል። አካሄድ አወቀ በሰላምና በጤና ለመጪው ሳምንት ያድርሰን ሲሉ ደብዳቤያቸውን አድርሰውናል።
የድረስ ለፈኖተ ዲሞክራሲ ራዲዮ አዘጋጆችና ዘውትር የአርብ ደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች፣ ጉዳዩ በኢትዮጵያና በኢትዮጵያዊነት ላይ ስለሚደረገው ሴራ የምንቋቋው በሐቅና በእውነት ላይ የቆመ ኢትዮጵያዊነት ላይ የተመሰረተ በኦሮሞ፣ በትግሬ፣ በጉራጌ፣ በሶማሌ፣ በአፋር፣ በጋሞ፣ በሲዳማ፣ በጌዲዮ፣ በአማሮ፣ በአማራ፣ በከምባታና ዲያ፣ በጋምቤላ፣ በኮንሶ፣ አገው፣ ጉሙዝ፣ አሪ፣ ሽናሻ፣ ዶርዜ፣ ሐረሪና ሐመር ወዘተ ሁላችንም ማንም ከማን ሊበልጥ በማይችልበት ደረጃ የተሳሰርን ዜጎች ስብስብ ነን። ዘረኝነትና ጎጠኝነት ብሔር ብሔረሰብ የሚሉት ትርክት አይደል ትርክት አይደለንም የሁላችን ሀገር ኢትዮጵያ እግዚአብሔር ከፈጠረ ቀን ጀምሮ የእግዚአብሔር ጸጋ ያላት ብዙ አኩሪ ታሪክ ያላት ልዩ ባህል ልዩ ልዩ ቋንቋዎችና የተለያዩ ቤተ እምነቶች በተለያዩ ታሪካዊ ቅርሶች የተዋበች አገር ሰዎች መሆናችንን የሚያኮራን ሲሆን ዛሬም የአባቶችን ፈለክ ተከትለን ያደግን ስለሆነ በዛው መሰረት በማድረጋችን በአንድ ላይ ቆመን መኩራት ይገባናል እንጂ በየጊዜው ከውጭም ሆነ ከውስጥ ለሚነሱ ጥራቶች መበርገግ አይገባንም። ለኢትዮጵያና ለኢትዮጵያውያን የጀግንነት ቁልፍ ሚስጥር ያልገባቸው ሁሉ ውርደት ሞት ይገጥማቸዋል እንጂ እንደ ፎከራቸው አያሸንፉም። ነገር ግን በተለያየ መንገድ ውጅንብር ሊፈጥሩብን ይችላሉ። ለምሳሌ በአሁኑ ጊዜ እንደምናየው ከሆነ ዳቆኑ ከካዜ ቄሱ ከመነኩሴው መለየት ከባድ ወደ ሆነበት ዘመን ላይ ደርሰናል። አንዳንድ ሰባኪዎች ወሰይነትን እየተጫናቸው መጽሐፍ ቅዱስን ትቶ የመንግስት ህገ መንግስት ይሰብኩና የጎሳን መዝሙር በእምነት ቤቶች አካባቢ ተኮልኩሎ በሚገኙ ካዜዎች ሲዘምሩ ይታያሉ። በዚያ ከሄራቸው እነተን ሰብኩና አስተምሮ ውሸት ማስተውገድ የተሳናቸው ይመስላል። ዞሮ ዞሮ ቄሱም ሆነ ሼካው በተለያየ ጊዜ ከህዝብ ሳይሆን ጎሳን ተገብ በማድረግ ለሚመጡ ፖለቲከኞች ማሳሪያ ይሆኑ ለአንድነት ለሚደረግ ትግልም ትልቅ እንቅፋት በመሆን ለችግሩ ምክንያት ይሆኑ አስቸግረዋል። በተያያዘ መልኩ በግራም ሆነ በቀኝ የተለያዩ እምነቶች ተከታዮች እንደ አሸን በፈሉበት ዘመን የተጣላው ተቀራርቦ ስለሀገሩና ስለሰላም ማውራት ፈንታ ስለችግር ስለጥፋት ግፍና ግጭት የዞር ስራ አጀንዳ ሆኖ ግዚያችንን እሱ ላይ እንድናተኩር ተደረገን። ዛሬ ግን እኛ ኢትዮጵያውያን ስለኢትዮጵያ ሀገራችን ትተን ስለጎሳችን ስለራሳችን ብቻ የምናስብ ሆነናል። እነዛ ከይሲዎች ትውልድን ያስተማሩት ስለአገር ሳይሆን ስለመንደርና ስለራስ ወዳድነት ብቻ ሲሆን ያም ሆኖ በአሁኑ ጊዜ ያሳሳቱ ትውልድ ውሸቱን በእውነት እየለየ በመጣ ጊዜ እነሱንም ወደ መጡበት እንዳይመለሱ አድርጎ በመሸኘት ላይ ያለ ሲሆን እንዲህ አይነት እርምጃ እሰየው በርቱ የሚያሰኝ ተግባር ከመሆኑም በላይ የወያኔዎች ውድቀት የሁሉም የኢትዮጵያ ጠላቶች ውድቀት ነው ብዬ እገምታለሁ። አብሮነት አንድነት የኢትዮጵያዊነት ነው። በዚህ መልኩ ሁላችንም በአንድነት ኃይል ስለሀገራችን ስለሰላም ስለኩልነት አብረን ተባብረን ብናስብ ኖሮ ይህን ያህል ስለሀገራችን ስጋት አይኖረንም ብዬ እገምታለሁ። ውድ አድማጮች ሆይ ከላይ እንደተጠቀስኩት የነበረን ጠንካራ መሰረታችንን ንደው ወደ ጋርዮሽ ዘመን ተመልሰን ኢትዮጵያዊነታችን ሀብለን ከየትነት ብለን ስንጠይቅ አማራ ኢትዮጵያዊ፣ ኦሮሞ ኢትዮጵያዊ፣ ትግሬ ኢትዮጵያዊ እያለ ሁሉም ኢትዮጵያዊነቱን በዚህ መልክ መግለጽ አለበት የሚል ነበር። የነጋሼ ጀዋር ግብራብሮች ያጠመዱት ወጥመድም የሁሉ ሴራና ርብራቦች አገሪቱን ለማፍረስ እንዲያመቻቸው ካደረጉት ከሸረቡ ሸረባዎች አንዱ ሲሆን ገደም መስገን አንዱ ሳይሳንዱም ሳይሳካላቸው በተዘከረ ህዝብ ትግል ተወግረው ወደ ወህኒ ቤት ይወረዱ ሲሆን አሁንም ቢሆን ገና የህዝብ ክንድ ያልቀመሱ የነሱ አሽቃባጮች የነበሩ ቡችላዎች በሰፊው የተንከሳቀሱ ቢሆንም ያም ሆኖ ዛሬ እነሱና መሰል መርዘኞች በህዝብንት በአንክሮ አይኑስ የገቡ ሲሆን በተለይም የነሱ የውጭ አጋሮቻቸው ከግለሰብ እስከ ሀያል መንግስታት ምንም እንኳን ከጎናቸው ቢቆሙም እኛ ኢትዮጵያን ግን የምንተማመነው በእግዚአብሔርና በራሳችን ብቻ መሆኑ አልገባቸው መሰለኝ። እዚህ ላይ አንድ ነገር ለጥራቶች ጆሮ እንዲደርስ ፈልጋለሁ። እኛ ኢትዮጵያውያን በታሪክም ሆነ አሁንም ከምናየውና ከምንሰማው ቁም ነገሮች አንዱ እኛ የማንንም አንፈልግም የኛንም አሳልፈን አንሰጥም የሚል ጠንካራ አቋም የነበረን አሁንም ያለን ወደፊትም የሚኖርም ተፈጥሯዊ አቋም ያለን ስንሆን ይህንን ጠንካራ አቋማችን ያልተዋጠላቸው ጠላቶች አሁንም አላቀቁንም። የኛ ልዑላዊነት አልተዋጠላቸውም። ፍጹም የተረዱም አይመስለኝም። ያድሮ የነበረን የአባቶች ወኔ ከነሱ ጋር አብሮ ተቀብሮ የቀረ መስሏቸው ይሆናል። ነገር ግን ወኔያችን ሞቶና ተቀብሮ አይደለም። ዓለም ሰልጥኗል። ሁሉም በሰልጣኔ አይን ያይናል። ስንል ሀገራችንም ሆነ መፍታችን ሸርሽረው ጨርሰውታል። እንዲህ አይነት ሰላም ወዳድነትና ከልክ ያለፈ ትዕግስ ለጠላት የፈራ ይመስል ይሆናል። ለጠላት መሰለው አልመሰለው ከእንግዲህ ወዲህ ውጭም ያለ ውስጥም ኢትዮጵያዊ ነኝ የምትል ሁሉ ምንም እንኳን የተለያየ አላማና አመለካከት እንጂም የተለያየ ቋንቋ ብንናገር በአገር ጉዳይ ይቅድ አንድ ቋንቋ መናገር አለብን። በህይወት ይያለን አገራችን አትፈርስ ማለት መቻል አለብን። አገር ኖሮን ለመልካም አስተዳደር ለፍትህ ለዲሞክራሲና ለኩልነት ብለን بنጣላ ይበልጥ የተሻለ ይመስለኛል። ሌላ ሁሉ ከንቱ ነው። ኢትዮጵያ ከሆነች አትፈርስ። ፈርሶ ለማየት የቸኮሉትን ትበላለች እንጂ ጣላት በሙሉ ስብስብ አገራችን ምንም አትሆንም። በነገራችን ላይ በመራባውን ወደሩን ጠሉም ሰላም ፈላጊዎች በመሆናችን ባይጠሉን የተሻለ ነበር። ነገር ግን ድሮም ካንገት በላዮች ስለነበሩ ዛሬ ስለባሰባቸው ለነሱ ጥላቻ እንግዳ መሆን የለብንም። ድሉ የህዝብ ነው። ተዋርዶ መሞት የጣላት ዋጋ ነው ሲሉ የመልክት የላኩልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ሰላም እና ጤና ለእናንተ ለፍኖተ ሬዲዮ አድማጮችና ውድ አዘጋጆች ይሁንልኝና ይህችን በሃሜተኞቹ ላይ ያነጣጠረች ድብዳቤን ለወገኖቼ ታደርሱልኝ ዘንድ በማክበር እጠይቃለሁ። በዚህ መንደርደሪያ ድብዳቤያቸውን ያደረሱን ምንሊክ በላቸው ከዳላስ ቴክሳስ ናቸው። መሪው ሁሉ እንደጣቃ የሚቀደድበት አገር ውስጥ ላፍ ለከታበጅቶ መናገር እንደሞኝነት የሚቆጠርበት ዘመን ላይ መድረሳችንን የማየው በሚያሳዝን ሁኔታ ነው። እለታቸውን በተንኮል በውሸት በማምታታትና በሐሜት የሚጀምሩና የሚጨርሱ የሰዎች ቁጥር ሲበረክት እንጂ ሲያንስ ለማየት የታደልን አይመስልም። የሃይማኖት ሰባኪውም ያው እንደ ተራ ሐሜተኛ መምሰል ጀምሯል። ሃይማኖታዊ አመለካከት የተጠበቀ ባይሆንም እንደ ሰውነቴ ግን ጥሩ የሃይማኖት መሪን ማወቁ አይከብደኝም። የድሮድሮቹን ባላውቅም በዘመነ ደርግ ከወደ ደቡብ የመጡትን ድንቅ ፓትሪያርክ ቀረብ ብዬ በማየቴ እድለኛ ነኝ ይላለሁ። ከሳቸው በኋላ የመጡት ግን ሽጉጥ ታጣቂ ነበሩን ሰምቼ ተገርሜያለሁ። ቅባ ቅዱሱን የቀባቸው መንግስት ሲገርል መልካም ይሰራም ይመስላቸዋል። እነዚህ የሃይማኖት መሪዎች አትግደል አትስረቅ አታመንዝር የሚለውን መልእክት ስለረሱት በማስተማራቸው ውስጥ አይካተትም። በመሆኑም ገዢዎች እንደ ልቦ አዳሪና በዳይ ሆነዋል። መንግስቱ ለማርያም ታንከኛነቱን ረስቶ ኢንጂነር የእርሻ ምርምር ባለሙያ የህክምና ዶክተርም ለመሆን ከጅሎት እንደነበር የገዛ ጓደኞቹ ይመሰክሩለታል። አራዳው መለስ ደግሞ እሱ ሳይሆን ሌሎች ስለ አዋቂነቱ እንዲያወሩ ያደርግ ነበር። የገዛ ሚስቱ ዓለምን መምራት የሚችል ብልህ ሰው ነው ስትል የሰማዋትም ይመስለኛል። ወጣቱ ኮሎኔል ግን ዶክተር የሚል ታፔላ ስላለውና ምስኪኑ ኢትዮጵያዊ የተማረ ይግደለኝ ብሎ ስለሚያምን የፈለገውን መሆን ቀሎታል። ከእናንተ አላውቅምና ብሎ በመጀመር ኢንጂነሩን የሜዲካል ዶክተሩን ዳኛውን ወዘተ ያስተምራል። ዝናብ ማዝነብ ከቻለ ትንሹ ፈጣሪ ነው እንጂ ሌላ ምን ሊባል ይሆን? እና መሪዎች ከዋሹና ጉራቸውን ከነፉ ተራዎቹስ ለምን ይቀርባቸው? እና ከብዙ ተራዎቹ ውስጥ ሶስቱ ኮማሪቶች ርዕዮት በተባለ ዩቲዩብ ላይ ህዝብን ሲዘረጥጡና ሲያሙ አየው ሰማው። ስማቸውን መጥራቱ ቢዘገንነኝም ስለየትኞቹ ኮማሪቶች እንደሆን የማወራው ግልጽ ለማድረግ ስል ቴዎድሮስ ጎዳናና ኤርሚያስ የሚባሉ ናቸው። የኮማሪቶቹ ወሬዎች በሙሉ ሐሜት ሲሆኑ ከሐሜትም ተራ ሐሜት ናቸው። ምንም እንኳ የሐሜት መልካምነት ባይኖርም ሶስቱ ኮማሪቶች የሚመሳሰሉበትና የሚለያዩበት ሁኔታ አለ። ቴዎድሮስ በውስጡ የታመቀ ክፋት ተንኮልና ሴራ ቢኖረውም ከፊቱ ላይ የሚገለጸውን ስሜት እንዳናነበው ያጠለቀው የፀሐይ መነጽር ጋርዶለታል። ጓዳና የተባለው ደግሞ እንደማይረቡት የጓዳና ልጆች ካፉ የሚወጡ ቃሎችን ሞርዶ ለመልቀቅ አይቻለው። የውሸቱ ግፊት እንደማይቋጠር ፈስ ያመልጣዋል። የፖለቲካ ጅዋጅው የመጫወት የተካነው እርማስ በሁለቱ ፊት ጣሪያ የረገጠ የፖለቲካ ሊቀ ካህን ነው የሚመስለው። ላንቃቸው እስኪላቀቅ መጮህ፣ መሳደብ፣ መዋሸት የፖለቲካ ትንታኔውን ከግድግዳ ወደ ግድግዳ ማላጋትና አድማጭን አላዋቂ አድርጎ መናቅ የሚዲያ ተመልካቾችን ቁጥር ያበዛል የሚል ህልም ውስጥም የገቡ እንደሆን ይከሰትባቸዋል። ሚዲያቸው ከማስተማር ይልቅ ገንዘብ ለማስተም የተቋቋመ ይመስላል። ሶስቱ ኮማሪቶች ከዚህ የረከተ ጸባያቸው እንዲቆጠቡ በስማቸው መጠራት ስለለባቸው ነው ሐሜተኛ ኮማሪቶች ያልኳቸው። የሚያነሱትና የሚጥሉት ሁሉ የፖለቲካ መስፈርት የሌለው ሐሜት ነው። ሐሜታቸው ያነጣጣረው ደግሞ በዚያ ትውልድ ላይ ነው። ያን ትውልድ ባንድ ሳጥን ውስጥ አጉረው ገዳዩንና ተገዳዩን በዳዩንና ተበዳዩን ባንድ ላይ ይወቅቱታል። ዲያቆን ጎዳና ምሳሌው ሁሉ የሚጎተተው ከመጽሐፍ ቅዱስ ነው። ሲግመንድ ፍሮይድ ኒውሮሎጂስትና ሳይኮአናሊስቱን ከመይመጣበት መንገድ የግድ ጎተተው ያመጡትና የሚዲያ ስርጭቱን ጊዜ የሳይኮሎጂ ትምህርት ቤት በማድረግ ፖለቲካውን ርቀው ይሸሻሉ። ጎዳናውማ ሳይኮሎጂውን ምርኩዝ አድርጎ ብዙ ጊዜ ጡጥ ያልተለየ ህፃን ልጅ ሲያድግ ሲጋራ አጫሽ ይሆናል የሚል ምትሃት ሲናገር ሰምቼው ገርሞኛል። እኔ ሳልሆን ሳይኮሎጂስቶቹ ናቸው ያሉትም ምክንያት መስጠቱ የማይቀር ነው። እንኳን ጡጥ ለዘወትር ቀርቶ የነጡትም መጥባት ከሚገባው ጊዜ በታች ነበር የጠባሁት። ግን ሳድግ ሲጋራ ባፉ ላይ የማጨሰው ሆኜ ነበር። ደግሞ ተጋግሰው የሰው ልጅ ባህሪ የሚቀረጸው ከሶስት እስከ ስድስት ዓመት ባለ ጊዜ ነው እና ያ ትውልድ እድገቱ የቀጨጨው እንደ ስድስት ዓመት ህፃን ነበር አሉን። እነሱን እኮ ያስተማረው የዚያ ትውልድ ምሁር መሆኑን ረስተውታል። መስርህ ቴዎድሮስ ያን ትውልድ እጅግ በጣም ከመጥላቱ የተነሳ ያኔ ያነሱት የፖለቲካ መስመር በሙሉ የተሳሳተ ነበርም ብሎ ያማናል። ቴዎድሮስና ጎዳናው በኢህአፓ ላይ ያላቸው ጥላቻ ከምን እንደመነጨ ጥናት ማካሄድ የሚያስፈልገው ይመስለኛል። ሁሉም አንድ ናቸው። እንዲያውም ትዊን መንታ ማለት ስለጠፋቸው ናቸው ይሉና ካንድ እንቁላል የተፈለፈሉ ናቸው ብለውም ይጨምሩበታል። የኛ ኢትዮጵያና የነሱ ኢትዮጵያ አይገናኝም ብለው የውጭ ዜጋም በማድረግ የኢትዮጵያዊነት ትውልድ መሆናችንን ለመንጠቅም አልፈሩም። ወደ ታሪክም ተንተና ጠጋ ብለው የአድዋን ታሪክ በማንሳት ምኒልክ እስላሞችን ሲሞቱ አልቀበራቸውም ብላችኋል የሚል አዲስ ክስ አሰሙን። ኤርሚያስ የወያኔ ባለስልጣን ነበር። ድርጅቱ የአድዋ ጦርነት ድል የትግሬዎች ነው የሚል ነው። ኤርሚያስም የወያኔ አባል ነበርና አሁንስ ምኑ ታውቆ በወያኔ ትንተና ይስማማ ነበር? ሁለቱን ኮማሪቶች ማለትም ቴድሮስንና ኤርሚያስን አንድ ሁለቴ ሲቀባጥሩ መስማቴን አስታውሳለሁ። ቴድሮስ እንደ የወቅቱ ጅስታጊና ህዝብን ያሳበደውን ኢትዮጵያ የሚል ዘፈን ያዜመውን ቴዎድሮስ ካሳሁንን ከፍኛ ሲያጣጥል ሰምቼ የሰው ወያኔ መሆን አለበት በየገመት። እርሚያስ ወያኔን ከደመባሉ ፈገግ ቢያስደርገኝም ግን ኢሳትን ተቀለቀለ ማለትም ግንቦት 7 ሆነን ሰምቼ የማይበጀን መሆኑን አስመረበት እስካሁን አለው። ግን ባሁኑ ጊዜ ከእርሚያስ ወያኔነት የቴዎድሮስ ወያኔነት ይጎላብኛል። ይሄኛውን ጉደኛ ጎዳና ግን ሰምቼውም አይቼውም አላውቅም። የቀን ጎዶሎ ሆኖ ከሁለቱ ባህሪ ጥፉ ጓደኞቹ ጋር ሆኖ ሲያማናየውት ቴድሮስ በርካታ ከሆኑት የዴሞክራሲያን እትሞች ያገኘው ብሎ ብዙ አነበበልን። ማጣቀሻ ሰጠውት ያለው ግን አንዱን ብቻ ሲሆን ሌሎቹን ስም ለማጥፋትና ሐሜታውን ለማሸብረቅ ከኪሱ ያወጣቸው ሐሰቶችን ነው ያሰማል። ዲያቆን ጎዳናው የዚያ ትውልድ ስለመደብ ትግል ያደረገውን ተጋድሎ ውሃ ሊከልስበት ይሞክራል። ማርክሲዝምንም ያጠለሻል። ባልደረባው ቴድሮስ ልቡ ቅቤ ሲጠጣ ይታየኛል። ቴድሮስም ሆነ ጎዳናው ስለ ማርክሲዝም ከሶስት ገጽ በላይ ያነበቡ አይመስለኝም። እነሱም ያቸለችሉት ማርክሲዝም ፍልስፍና ካፒታሊስቶቹ ገንዘባቸውን ጊዜያቸውንና ዕውቀታቸውን ሰጥተው በጥሞና ይማሩታል። ማርክሲዝም ስለ ሰው ልጆች እኩልነት ነው የሚያስተምረው። ኢየሱስም ያስተማረው በመስሉ የተፈጠረው የሰው ልጅ ሁሉ እኩል መሆኑን ነው። የሰቀሉትም በዚህ አስተምህሮቱ ነበር። ይህ ለዲያቆን ጎዳናው እንዴት ተሳነው? የሌለ ላባደር ፈጥረዋል ለሚላል ዲያቆኑ የፖለቲካ ደናቁርቱ ቴዎድሮስ ባይደንቀኝም ያንድ ሰሞን የአልባንያው ኤንቨርሆጃ ማርክሲዝም ተከታዩ ወያኔው ኤርሚያስ እንዴት በሐሳባቸው ሊስማማ እንደፈለገ ሳይገርመኝ አልቀረም። ዲያቆን ኮዳናው ያኔ ላባደር ወዛደር የለም ካልክ ፋብሪካዎች ያልነበሩ ማለት ይመስለኛል። ወይም በፋብሪካው ሲሰሩ የነበሩ እንደናንተ የመሰሉ የሚዲያ ኮማሪቶች ነበሩ ማለት ነው። የላባደር ትግል ብዙሃን የሆነውን አርሶ አደር ትግል አይደግፍም ማለት አይደለም። እንዲያውም በተቃራኒው መሬት ላራሹን ትግላቸው አድርገው የተዋደቁ በርካታ ላባደሮች ዛሬ ሲዘከሩ ይገባቸዋል። ማርቆስ አጎስ የላባደሩ መሪ ነበር። ዳሮ ነጋሽ የዘጠኝ ወር እርጉዟና በእብዱ የመንግስቱ ደጋፊ ግርማ ከበደ ሆዷ ተቀዶ የተገደለችዋ የላባደር መሪ ነበረች። እኛ ላባደሮችን አልፈጠርናቸውም፣ ግን ፍጹም አጋሮቻችን አድርገን አብረን ለሀገርና ለህዝብ ነጻነት ታግለናል። ያ ትውልድ ህሊና የሌለው ነበርም ከሚል ተራሃሜትም ተላልፈው የባለጌ ስድባቸውን ደርድረውብናል። ኢህአፓን በጸረ አማራነት ለመኮነን የማይፈነቅሉት ድንጋይ የለም። ወዲያው ደግሞ ሳይርቁ ኢህአፓ የአማራ ፓርቲ ነበር ይላሉ። አርጅተዋልና ከፖለቲካ ትግሉ ይውጡ በማለትም የእድሜ ልዩነት አቀንቃኞችም ይሆናሉ። ለሶስቱም ኮማሪቶች አንድ በእርግጠኝነት ልነግራቸው የሚፈልገው ነገር ቢኖር ነገ እነሱም እድሜያቸው መግፋቱ አለመቅረቱን ነው። ታደለው ከቆዩ ብርሃኑ ነጋንና አንዳርጋቸው ጽጌን የኢህአፓ አልፋና ኦሜጋ መገለጫ ሲያደርጓቸው ትዝብት እንኳን አይታየባቸውም። ቴድሮስ በቴዲ ዘፈን በመቅናት ላይ ይያለና የፖለቲካው መንገድ ገና በግልጽ ሳይታየውና ጎዳና የሚባለው የት እንደነበር ሳይታወቅና ኤርሚያስ ወያኔነቱ ሳይለቀው ኢህአፓ ስለ ብርሃኑና ስለ አንዳርጋቸው ምንነት አካሄድ ብሎም ለወያኔ እገዛ ወይም ማደናገሪያ ሊሰጡ የመጡ የግንቦት ሰባት ምትሃቶች መሆናቸውን ስናስተምር ነበር። ግን ሰሚ አልተገኘም። ብርሃኑም ሆነ አንዳርጋቸው እንደናንተው የፖለቲካ ኮማሪቶች ናቸው። የምትለዩት እነሱ ሁለት እናንተ ደግሞ ሶስት መሆናችሁ ብቻ ነው። ዛሬ የምትጠረጥሩት አንዳርጋቸው የእሳት ተቀጣሪ ቢያደርጋችሁ እውነት እላችኋለሁ ሁላችሁም ጭራችሁን ቆልፋችሁ ከስሩ እንደምትወድቁና ዛሬ የምትቃወሙትን ብልጽግና ወዳጃችን ብላችሁ እንደምትመርቁት የቅንጣት ያህል አልጠራጠርም። ምክንያቱም አንደኛ የገባችሁ መደምደሚያ ብሪቷ በመሆኗ፣ ሁለተኛ አቋመ ሽምድምድ በመሆናችሁ፣ ሶስተኛ የፖለቲካ መነጽራችሁ የፖለቲካ ችሎታችሁን አድቆ ስለሚያሳያችሁ በማለት በልበ ሙሉነት እነግራችኋለሁ። ያኔ በፖለቲካ ዓለም የሁል ጊዜ ጠላትና ወዳጅ የለም ምክንያታችሁን እንደምትመዙ አልስተውም። አገርና ህዝብ ወዳድ የሆነ ግን ከናንተ መርዝ ስርጭት መራቅ አለበት። እንድርቃችሁም ሳልታክት እሰራበታለሁ ሲሉ መልእክታቸውን ያደረሱን ምኒልክ ባላቸው ከዳላስ ቴክሳስ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you wish. I'll be so bad. ያማራው ደም ቀለም ያማራው ደም ውሃ ያማራው ደም ፈሰሰ አላየንም በሩ አልሰማንም ነበር አው አላየንም እርጉዝ ተሸልታ ሽሉ ወርቆ ካፈ አው አላየንም በሩ አልሰማንም ነበር በእግሬ ደረሳውን ሰብስበው ገብተው ሲያለፉ ታፈ አላየንም በሩ አልሰማንም ነበር በአማራነታቸው አዛውንት ሕፃናት እቤት ውስጥ ታጎሮ ሲቃጠሉ አላየንም በሩ አልሰማንም ነበር ብሔር አልባ ሕፃን የእናት ሆድ ተቀዶ ከዛፍ ላይ ተሰቅሎ በጥብቱ ተጋምዶ አፈር ገብቶ አዳሪው አራሹ ገበሬ አካሉን በታትኖ ሲጥሉት ላውሬ አላየንም በሩ እኮ ያማራው ደግሞ ያማራው ደግሞ ቀለም ሰውነኝ ብሎ እንጂ በኢትዮጵያ ገሩ አማራ የሚኖረው ከውልደቱ የዘር ምርጫ ሰጥቶ የጠየቀው ማነው? እግዚኦ ደሙ እንደ ቀለም እንደዋ ተቆጥሮ ጧት ማታ የሚታረድ እንደ አውጋ መስሎሩ አቤት ብቃችን ታሪክ ራሱን ደግሞ ናዚ ባይሁዶች ላይ ግፍ እንደፈጸመው ዛሬ በኢትዮጵያ ምድር የሆነው ነውጪ አማራው ደግሞ በልልታን አንበራው የወያኔን ተስካር ግቡን በመዘርዘር ሳንኖር ሳናል በእንዶቦ ባለ ተራሪፋችን ይደርደር እኮ በእኛ ላይ ተንጋለው ተነስቶን ደንቦች ያለ ርኅራኄ በባለ ጊዜዎች እንጋጥንነች እንዴ አንዱ ሰይጣን ብንጥር የተተካው ሰይጣን ቆላን እንዳሻሩ አጤትን እንደጣል ኦቦ ባለ ተራ ሁሉም ነገር ከኛ በሚል ፍልስፍና እየተደገፈ በግብር አበሮቹ በነብል ተገና ይቀልበን ጀመር ሞት ሰፍሮ በኩና ኤዲያልኝ ወዲያ መስማማ ተቀቀጠጠን ማየት ዘገነን አመመ ደከመ በሶብናል በልቃ አማራው ተገድሎ ሲጣል እንደቃ ዛሬ አማራው ደም ምድሯን ያጨቀየው ዛሬ አማራው ደም ሰማይ ያጠቆረው ዛሬ በአማራነቱ ሰው ክብራቱ ጅምላ የተቀበረው ይፋረዳል ደሙ ፍጹም አይቀሬ ነው እኮ ቦቦ ባለ ተራ ቀኑ ቢጨልምም ይዋል ይደር እንጂ ቀኑን ቀጠቁቶ ማስጠየቁ አይቀርም አመመ ተቀጠጠን በቃ በዘመሩ ተመርቶ አማራው ትወድቅ እንደ ቆሻሻ አዎ በዘመነ ናዲ በምቾት ለመኖር በወገናቸው ደም ሕይወት የቆመሩ በክደት የተሞሉ አይሁዶች ነበሩ የናዚም መለዮ ባናታቸው ደፍተው ከተማ እያዘሱ በየካምፑ ገብተው ከጌስታፖዎች ጋር ማዕድ የቆረሱ የዋሉ ያደሩ በጥይት ያስመቱ በጅምላ ያስቀበሩ አገልጋይ ዘመኖች ይሁዶች ነበሩ ከኛ የሰውትን በያዙ መንጋ ነፍስ ተበላ በዘሩ ተነክቶ አማራው ሲበላ ገዳይም መርቆ ካባ ያለበሰ ማን አለ እንደ ባዕዴን አማራን ጠቅጥቆ ኢትዮጵያዊነቱን ጥሎ ያረከ ሰውን ቤቃራጁ ለማዕድ ይቀርባል ይበላል ይጠጣል አብሮ ብሎ ያድራል የወገኑን ይወት ለክብሩ ይሸጣል እኔያ አረ ወዲያልኝ ወዲያ መስማት ተቀቀጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ በኢትዮጵያዊነቱ ጠንክሮ የቆመ ከማንም ዘር ቢሆን የተለቀመ በጥይት ይመታል ሕይወቱን ይሰጣል ካፈሩ ልቆ ይቀራል መስማት ተቀጠጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ።